በአዲስ አበባና በተለያዩ የሀገሪቱ ክፍል በሚኖሩ የትግራይ ተወላጆች ላይ እየተፈጸመ ነው ያሉት እስርና እንግልት ቀጥሏል ሲሉ አንዳንድ የፖለቲካ ፓርቲዎችና የክልሉ ተወላጅ የሆኑ የአካባቢው ነዋሪዎች ተናገሩ። አንድ የአመራር አባላችን እና እንደዚሁም የተቃዋሚው ባይቶና የአመራር አባል የታስረው እንዳሉ አይታወቅም ሲል ፈንቅል የተባለው የትግራይ ወጣቶች ንቅናቄ አመራር አባል ለአሜሪካ ድምጽ ገልጿል። በሁመራ ከተማ ግድያና እንግልት መፈጸሙንና በርካታ የትግራይ ተወላጆች መታሰራቸውን ከከተማው አምልጠን ሱዳን በሚገኘው የሐምዳይት የስደተኞች ካምፕ ተጠልለን እንገኛለን ያሉ ስደተኞች የነገሩትን ጠቅሶ የትግረኛ ክፍል ባልደረባችን ገብረ መድን ዘግቧል። የፌዴራል ፖሊስና የአማራ ክልል መንግስትን ምላሽ ለማካተት ያደረገው ጥረት ለጊዜው ባይሳካም የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ከቀናት በፊት በሰጡት መግለጫ በኢትዮጵያ ፓርላማ በአሸባሪነት የተፈረጀውን ህወሓትን በመደገፍ የተጠረጠሩ ያሏቸው 325 ግለሰቦች በቁጥጥር ስር መዋላቸውና እርምጃው ግን ከብሔር ጋር የተያያዘ አይደለም ማለታቸውን መዘገባችን ይታወሳል። በተያያዘ ርዕስ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ በቅርቡ ባወጣው መግለጫ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባብ ውጪ የሆነ እስር፣ እንግልትና የንግድ ቤቶች መዘጋት ይፈጸማል የሚሉ ሪፖርቶች ደርሰውት እያጣራ መሆኑን አመልክቷል። ኮሚሽኑ በዚህ መግለጫው በትግራይ ክልል የህወሓት ተቃዋሚ እንደሆኑ በተጠረጠሩ ሰዎች ላይም ግድያዎችና ሌሎች እርምጃዎች እየተወሰዱ መሆኑን የሚገልጹ ሪፖርቶች እየደረሱት እንደሆነ አመልክቷል። ትግራይ በሚገኙ የኤርትራ ስደተኞች ላይም እየተወሰዱ እንዳሉ የሚነገሩ የግድያና የአፈና እርምጃዎች እንዳሳሰቡትም ኮሚሽኑ ጨምሮ ገልጿል። በሌላ በኩልም ይቃወሙኛል በሚል ሰበብ በህወሓት ግድያ እየተፈጸመባቸው ያሉ የትግራይ ተወላጆች ጉዳይ እንደሚያሳስበው የትግራይ ዴሞክራሲያዊ ትብብር ፓርቲ አስታውቋል። ዘገባው የገብረ መድን ነው። ኤደን ገረመው እንደሚከተለው ታቀርበዋለች።
ፈንቅል በሚል ስያሜ የሚንቀሳቀሰው የወጣቶች ስብስብ አመራር አባል መሆኑን የገለጸው ወጣት ሙልጌታ ወረደ እሱና ጓደኞቹ ህወሓትን በመቃወም የፌዴራል መንግስቱን የለውጥ እንቅስቃሴ ሲደግፉ መቆየታቸውን ይገልጻል። አሁን ግን የትግራይ ዋይን ዘር የማጽዳት ስራና በኢኮኖሚ ማዳከም በሞራል የማድቀቅ ስራ እየተሰራ ነው ያለው አቶ ሙልጌታ፣ ማሳያዎቹም በአዲስ አበባና በመላው ሀገሪቱ እየተፈጸመ ያለው ምንም አይነት የፖለቲካ ተሳትፎ የሌላቸው የንጹሀን የትግራይ ተወላጆች ከየቤታቸው ና ከየመንገዱ እየታፈሱ መታሰራቸውን ይላል። የፈንቅል ከፍተኛ የስራ አመራር ሚኪ ተስፋይ መታሰሩና የት እንዳለ እንደማይታወቅም ይገልጻል።
ከእነዚህ አንዱ ማሳያ የሆነው በአዲስ አበባና በሌሎች የኢትዮጵያ ክፍሎች ማናቸውም የፖለቲካ ተሳትፎ የሌላቸው በሺዎች የሚቆጠሩ ከመንገድ እየታፈሱ እየታሰሩ ይገኛሉ። በተለይም ደግሞ በዚህ ወር ውስጥ አዲስ አበባ ውስጥ ያሉ ወጣቶችን እያፈሱ አዋሽ 40 ወደሚባል ቦታ ወስዷቸዋል። በቅርቡ ከምናውቃቸው ጓደኞቻችን መካከል ሚኪ ተስፋዬ አንዱ ነው። ሚኪ ተስፋዬን ወዴት እንዳደረሱት አናውቅም። ክብሮም የሚባል የባይቶና አመራር አባልም በተመሳሳይ አስረውት የት እንደገባ እስካሁን ድረስ አልታወቀም። ብዙ የትግራይ ተወላጆች ባልዋሉበት በግፍ እየታሰሩ ይገኛሉ።
እየተፈጸመ ያለው እስር የፖለቲካ ጎራ የማይለይ መሆኑን የገለጸው ወጣት ሙልጌታ ዘር እየለዩ በትግራይ ተወላጆች ላይ የሚፈጸመው የእስርና የማዋከቡ ተግባር እጅግ አስጨናቂ የሆነ ቀጥሏል በማለት ገልጾታል። የአረና ትግራይ ሊቀመንበርና ህወሓት ከስልጣን ተባረው በነበረበት ጊዜ በፌዴራል መንግስት ተሾሞ ትግራይን ያስተዳደር የነበረው ጊዜያዊ መስተዳደር ካቢኔ አባል በመሆን ያገለገሉት አቶ አብርሃ ደስታ በፌስቡክ ገጻቸው በቅርብ ቀን በጻፉት መልእክት ወደ ውጭ ሀገር ለመውጣት ፈልገው በፌዴራል ጠቅላይ ፍርድ ቤት እንደተከለከሉ ገልጸዋል። ከአመታት በፊት የታሰርኩበትና ነጻ የወጣሁበት ክስ እንደገና ተቀስቅሶ እንድከላከል የፍርድ ቤት ቀጠሮ ተሰጥቶኛል ይላል በፌስቡክ ገጹ ላይ የሰፈረው ጽሁፍ። በሳውዲ አረቢያ እስር ቤቶች ለበርካታ ጊዜ ታጉረው የነበሩና ወደ ሀገራቸው በቅርቡ የተመለሱ ሳይቀሩ እየታፈሱ እሳቸው ማጎሪያ ብለው በጠሯቸው እስር ቤቶች ውስጥ ታስረው እንደሚገኙ ይገልጻሉ። የሳልሳይ ወያነ የፖለቲካ ፓርቲ የውጭ ጉዳዮችና የፖለቲካ ድርጅቶች ግንኙነት ኃላፊ አቶ ኃይሉ ከበደ ከውጭ ሀገር የሚመጣ ከውስጥ የትግራይ ተወላጆች እየታፈሱና እየታሰሩ ለከፍተኛ እንግልት እየተጋለጡ ነው ይላሉ።
ትግራዊ ዝበሃል በሙሉ ትግራዋይ
የሚባል በሙሉ በሀገር ውስጥ የሚኖር በውጭ ሀገር ሀብታምም ይሁን ድሃ የተማረ ይሁን ያልተማረ ሁሉም ቋንቋውን ሲናገር የታየና የተገኘ በጓደኞቹ ወይንም በስራ ባልደረቦቹ እየተጠቆመ ወደ ማጎሪያ ጣቢያ እየተወሰደ ነው የሚገኘው። በአዲስ አበባና በዙሪያ የሚገኙ የፖሊስ ጣቢያዎች ሞልተው አሁን እስከ አዋሽ አርባ፣ የደቡብ ህዝቦች ክልል ሀዲያ ዞን አርባ ምንጭ አካባቢ፣ ሰመራ አካባቢ፣ በመላው ሀገሪቱ ትልልቅ ማጎሪያዎች ተሰርተው የትግራይ ተወላጆች ወደዚያ እየተጋዙ ይገኛሉ። ይህ በዋነኝነት የህብረተሰቡን ቅስም ለመስበር ለማስፈራራት፣ በተጨማሪ ደግሞ በትንንሽና ትልልቅ የንግድ ስራዎች ላይ የተሰማሩትን የማደህየት ዓላማ ያለው ነው።
አቶ ኃይሉ አክለውም ጉዳዩን ለኢትዮጵያ ሰብአዊ መብት ኮሚሽን በተደጋጋሚ ቢያመለክቱም እየተከታተል ነው ከመባል ውጪ የተገኘ መፍትሄ የለንም ሲሉ ይገልጹታል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ባለፈው ሳምንታት ባወጣው መግለጫ ኢትዮጵያ ውስጥ የትግራይ ተወላጆች የሰብአዊ መብት ተሟጋቾችና ጋዜጠኞችን ማሰር ይቁም ሲል በመጠየቅ የኢትዮጵያ መንግስት ታሳሪዎች ያሉበትን ቦታ እንዲያሳውቅ ጥሪ አቅርቦ ነበር። የኢትዮጵያ የሰብአዊ መብት ኮሚሽን በበኩሉ በትግራይ ክልል በቀጠለው ግጭት ጋር ተያይዘው የሲቪል ሰዎች ላይ እንግልትና እስር፣ የንግድ ቤት መዝጋት ብሎም በሲቪል ሰዎች ላይ ያነጣጠረ ጥቃት መከሰቱን እንዲሁም በታሳሪዎችና ምርኮኞች ላይ የሚደርስ ኢሰብአዊ የሆነ አያያዝ፣ ስደተኞች ላይ የሚደርሱ ጥቃቶችና ህጻናትን ለውትድርና መጠቀምን የሚያመላክቱ መረጃዎች እጅግ የሚያሳስቡት መሆኑን በያዝነው ወር ሐምሌ 8 ቀን 2013 ዓ.ም ባወጣው መግለጫ ገልጿል። ከአስር ቀን በፊት መግለጫ የሰጡት የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ህወሓትን በመደገፍ የተጠረጠሩ 325 ግለሰቦች በቁጥጥር ስር መዋላቸውንና እርምጃው ከብሔር ጋር የተያያዘ እንዳልሆነ መግለጻቸው ይታወሳል። በሌላ ዜና ሁመራ ከተማና አካባቢው የሚኖሩ የትግራይ ተወላጆች ላይ ግድያን ጨምሮ ግፍ እየተፈጸመ ነው ሲሉ ባለፈው ሳምንት መጨረሻ ከተማይቱን ሸሽተው ሱዳን ሐምዳይት የስደተኞች መጠለያ ካምፕ የገቡ የትግራይ ተወላጆች ለአሜሪካ ድምጽ በስልክ ገልጸዋል። ቤተሰቦቻቸው አሁንም ወይ ታስረው አሊያም ደግሞ በአካባቢው በስጋት ስለሚገኙ ለደህንነታቸው ሲባል ስማችን አይገለጽ ያሉት እነዚህ ስደተኞች በብዛት ሰዎች ወደ ሱዳን እየሸሹ ነው ሲሉ ይገልጻሉ። በዚህ በያዝነው ሰሞን ቢያንስ 3000 ኢትዮጵያውያን ስደተኞች ድንበር አቋርጠው ወደ ሱዳን እንደሸሹ የሱዳን ባለስልጣናት ገልጸዋል። የአሜሪካ ድምጽ ያነጋገራቸው 3 ሰዎች እየተፈጸመ ነው የሚሉት በደልና እንግልት ተመሳሳይ ነው። በሰሊጥ መጋዘኖችና እስር ቤቶች ውስጥ በሺዎች የሚቆጠሩ የትግራይ ተወላጆች እንደሚገኙ ይገልጻሉ። ከሙሉ የቤተሰብ አባላቶቹ ጋር ታስሮ እንደነበርና እሱ ብቻውን እንደተፈታ የገለጸው ስደተኛ የመዋኘት ችሎታ ስላለው በሌሊት ተደብቆ አካባቢውን ለቆ እንደወጣ ይገልጻል። እንዳ ይትባረክ የሚባል ትልቅ የእህል መጋዘን ውስጥ በሺዎች የሚቆጠሩ ታሳሪዎች አሉ። እኔም እዛ ውስጥ ታስሬ ነበር። ህጻናቶች፣ ሽማግሌዎች፣ ወንዶችና ሴቶቹ በአንድ ላይ በዛ ታጉረው ይገኛሉ ይላል።
አንድም ያጠፋ ነው ነገር የለም። ተጋሩ በመሆናችን ብቻ ነው የታስር ነው። የይትባረክ በሚባል መጋዘን ወደ 3600 የሚገመት ሰው ታስሮ ይገኛል። መጋዘኑ ሞልቶ ከውጭም ሰዎች ይገኛሉ። ልጅ፣ ሴት፣ ወንድ፣ ሽማግሌዎች፣ የአካል ጉዳት ያለባቸውም አልቀሩም።
የአማራ ኃይሎች ሁሉንም የትግራይ ተወላጆች ጁንታና የወያኔ ተላላኪዎች ብለው እንደሚጠሯቸው የሚገልጸውና ህይወቱን ለማትረፍ ሸሽቶ መምጣቱን የሚናገረው ይኸው ስደተኛ ለጓደኛው ደህንነት ሲል ስሙን መጥቀስ ባይፈልግም የቅርብ ጓደኛው ከአንድ ወር በፊት ተወስዶ የት እንደደረሰ እንደማያውቅ ይገልጻል። እሱ የሚያውቃቸው 3 ሰዎች መገደላቸውንም ተናግሯል። ፌቨን ብርሃ የተባለች የሁመራ ከተማ ኗሪና የምግብ ቤት ባለቤት በአሰቃቂ ሁኔታ ተገድላ ቤተሰቦቿ ይሁን ወዳጅ ዘመዶቿ ሳይገኙ በገዳዮቿ ተቀበረች ይላል።
ትክክል ነው። ፌቨን ተገድላለች። የተገደለችውም በጥይት ሳይሆን በስለት ነው። ተከዜ ወንዝ አጠገብ በሚገኘው እንደ ባህታ በሚባል ቦታ ነው ተገድላ የተገኘችው። ቀባሪዎቹ ራሳቸው ናቸው። የፍጥኝ ታስራ ነው የተገኘችው። ምግብ ቤት ነበራት። በከተማው ውስጥ ብዙ ዓመታት ኖራለች። የስድስት ዓመት ህፃን ልጅም አላት። አቦይ ገብረ ማርያም የተባሉ ከ60 ዓመት በላይ የሆኑ እድሜ ባለጸጋም የወያኔ አጨብጫቢ ተብለው ተገድለዋል። 3ኛ ሰውም አለ። በተሽከርካሪ ወንበር የሚጓዝ ገብረ ህይወት የተባለ አካል ጉዳተኛንም የወያኔ ታጋይ ነበርክ ብለው ገድለውታል።
ሁመራና አካባቢው የሚኖሩ የትግራይ ተወላጆች በከፍተኛ ስቃይ ስለሚገኙ የዓለም ማህበረሰብ ሊደርስላቸው ይገባል ሲልም መልእክቱን አስተላልፏል። ባሳለፍነው ሰሞን ብቻ ኢትዮጵያውያን መሆናቸው የሚገመቱ ከ40 በላይ አስክሬኖች በኢትዮጵያና ሱዳን መካከል በሚገኘው በኢትዮጵያ ተከዜ ተብሎ በሚጠራው የሰቲት ወንዝ ላይ ተንሳፈው የተገኙ ሲሆን አንዳንዶቹም በጥይት ተደብድበውና እጃቸውን ታስረው እንደተገኙ ሰቲት የሱዳን ባለስልጣን መግለጻቸውን ጠቅሶ አሶሺየትድ ፕሬስ የተባለ የዜና አውታር ዘግቧል። ሰዎቹ ትግራይ ውስጥ ከሚካሄደው ጦርነት የሸሹ ሊሆኑ ይችላሉ ሚላል ሪፖርቱ። በሌላ በኩል ደግሞ የኢትዮጵያ ወቅታዊ ጉዳዮች የሀቅ ማረጋገጫ በሚል የሚታወቀው የኢትዮጵያ መንግስት ድህረ ገጽ ሐምሌ 15 2013 ዓ.ም ባወጣው ጽሑፍና የአማራ ክልል ፕሬዝዳንት አቶ አገኘው ተሻገር በትዊተር ገጻቸው ባካፈሉት መልእክት ላይ ጁንታ ብለው የጠሩት ህወሓት በሁመራም ከተማ የማይካድራን የሚመስል ጭፍጨፋ ሊያካሂድ እየተዘጋጀ ነው ይላል ጽሑፉ። እንዲህ ይነበባል። ጁንታው የማይካድራ አይነት ጭፍጨፋ በሁመራ ከተማ ለመፈጸም ያሰበው እቅድ አፈተለከ። በቅዱ መሰረት ከትግራይ ክልልና ከሱዳን አስርጎ በሚያስገባቸው ሰርገ ገቦች አማካኝነትም ጭፍጨፋውን እንደሚፈጽም ገልጿል ይላል። በአሁን ሰዓት ሁመራ ከተማና አካባቢው በአማራ ኃይሎች ቁጥጥር ስር ነው የሚገኘው። የተባበሩት መንግስታት የሰብአዊ ጉዳዮች ተቋም የሆነው UNHCR ሰሞኑን በአካባቢው ተባብሶ በቀጠለው ውጊያ ምክንያት በሺዎች የሚቆጠሩ ስደተኞች ወደ ሱዳን ይገባሉ ተብሎ እንደሚጠበቅ ገልጿል። በእነዚህና ሌሎች ተያያዥ ጉዳዮች የፌደራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤልና የአማራ ክልል ቃል አቀባይ አቶ ግዛቸው ሙሉነህ አስተያየትን ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ የአማራ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ጥሩነህ ከሰሞኑን ለአሜሪካ ድምጽ በሰጡት ቃል ህወሓት ብለው ጠሩት ኃይል በቀጠለው ውጊያ 200,000 የአማራ ክልል ነዋሪዎች ከቤት ንብረታቸው ፈናቀላቸውን ገልጸዋል።
ከተኩስ አቁም በኋላ አማራ ክልልን ከወረረ በኋላ ያለው ነው ያወራሉ። በአሸባሪው ህወሓት ምክንያት በክልላችን ከ200,000 በላይ ተፈናቃዮች አሉ። እነዚህ ተፈናቃዮች አሁን በጣም በችግር ነው የሚገኙት። በአጎራባች ወረዳዎች እና ወደ ተለያየ አካባቢ ሸሽተው ሜዳ ላይ ነው ያሉት። የምንገኝበት ወቅት ደግሞ ክረምት ነው። በእጅጉ ከባድ ጫና ውስጥ ነው ያለነው ማለት ነው። በተለይ በራያ አካባቢ ብቻ ያለው ተፈናቃይ ወደ 150,000 ነው የሚደርሰው። በሌላው ግንባርም ደግሞ የተፈናቀሉትን ጨምሮ ወደ 200,000 በላይ ይደርሳሉና በዋናነት ትልቁ ተፈናቃይ ያለው በራያ ግንባር በኩል ስለሆነ ይሄን ዓለም አቀፉ ማህበረሰብ ቦታው ድረስ ሂዶ ማየት ይችላል ይሆን ያለው። ለዚህ መድረስ መቻል አለበት። በተለይ ድርጊቱን ማውገዝ አለበት። አልቆመም እኮ አሁንም እያፈናቀለ ነው።
የዓለም አቀፉ ማህበረሰብ የህዝቡ ሰቆቃ እንዲያበቃ ተፋላሚ ወገኖችን ለማግባባት የተለያዩ ጥረቶችን እያደረጉ መሆናቸው እየተነገረ ነው። የአሜሪካ የልማት ተራድኦ ድርጅት USAID አስተዳዳሪ ሰማንታ ፓወር የሰብአዊ እርዳታ ወደ ትግራይ እንዲገባ መፍትሄ ለማፈላለግ ኢትዮጵያ ውስጥ ይገኛሉ። ሰማንታ ፓወር ትላንት በትዊተር ገጻቸው ላይ ባሰፈሩት ጽሑፍ እርዳታ ለትግራይ ህዝብ እንዲደርስ ሁሉም ወገኖች ጸብ ማቆም አለባቸው ብለዋል። ህወሓት ከአማራና ከአፋር ክልሎች እንዲወጣ፣ የአማራ ክልላዊ መንግስት ከምዕራብ ትግራይ፣ የኤርትራ መንግስት ደግሞ ሳይወል ሳያድር እንዲሁም ለአንዴና ለመጨረሻ ጊዜ ኃይሎቹን ከኢትዮጵያ እንዲያስወጣ የዩናይትድ ስቴትስ መንግስት ጥሪውን ያቀርባል ሲሉ በትዊተር ገጻቸው ላይ ጽፈዋል። ለገብረ ገብረ መድህን ዘገባ ኤደን ገረመው ከዋሽንግተን ዲሲ።